ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። ልዑል እግዚአብሔር አምላካችን በቸርነቱ በፍቅሩም በምሕረቱም እየደገፈን ለዚህች ለተወደደች ምሽት ደግሞ እንድንበቃ ፈቃዱ ሆኗል። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን እንመለከታለን። እንግዲህ የዛሬው የመጨረሻው ትምህርታችን ይሆናል ማለት ነው። እግዚአብሔር አምላካችን በእውነት ከዚህ ከኦሪት ዘጸአት መጽሐፍ ታላላቅ ቁም ነገሮችን ድንቅ ነገሮችን እንድንመለከት ረድቶናል። እግዚአብሔርን ምን ይሳነዋል? ጌታ እግዚአብሔር አምላካችን በእያንዳንዷ ምሽት ለኔና ለእናንተ ተገልጦ ያላስተማረን ያልተናገረን ነገር ምን አለ? አዎ እግዚአብሔር አምላካችን እንድንኖርበት እንድንታነጽበት እንድናድግበት ለሌላም ደግሞ ትርፍና ጥቅም የምንሆንበትን ቃል እነሆ በየጊዜው በየምሽቱ በየሰዓቱ ይመግበናል። እኔና እናንተ ፍሬ የምናፈራ ሰዎች ሆነን መገኘት መቻል አለብን። እግዚአብሔር ሆይ እርዳኝ ማለት መቻል አለብን። አዎ ዛሬ የኮበለንበት ከእግዚአብሔርም ፈቃድ ደግሞ የሸሸነው ብዙ የጠፋንበት ብዙም ደግሞ ከእግዚአብሔር መንገድ የራቅንበት ነገሮች ሊኖሩ ይችላሉ። እግዚአብሔር ሆይ መልሰኝ መልሰኝን በለው። እስቲ ወደ እግዚአብሔር እንዲህ ያልን እንቅረብ። አገኘው በዚህ ዝማሬ ስላገለገለን ቀሪውን የሕይወት ዘመኑን እግዚአብሔር ይባርክ እያልን ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔር አባታችንና አምላካችን ሆይ በዚህች ምሽት ደግሞ ባሪያዎች ልጆችህ ታላላቆችና ታናናሾች ነው ከማዕድ ለመመገብ ደግሞ ቀርበናል። እግዚአብሔር ሆይ ተናገረን። ጌታ መንፈስ ቅዱስን ልከ ደግሞ እግዚአብሔር ሆይ ገላልጠ ቃልን እንድታስተምረን እንለምናሃለን። በሰጠን ባስተማርከን ደግሞ እንደመገብከን ምግብ ደግሞ እግዚአብሔር አምላካችን ሆይ ፍሬንድና ፈራል ለሌሎችም ደግሞ ትርፍና ጥቅም መሆን እንድንችል ጸጋህን አብዛልን። አቤቱ አምላካችን ሆይ ባለም ውስጥ ያሉትን ብዙ ድምጾች እየሰማን ካንተ መንገድ ፈቀቅ እንዳንል ለዘላለም በእጆችህ ውስጥ ተጠብቀን እግዚአብሔር አባታችን እግዚአብሔር አምላካችን ሆይ ተስፋችን አንተን አለኝታችንም አንተን ጌታ ሆይ የመንግስትን ሥራ የምንሰራ ወታደሮች አድርገህ ታቆመን ዘንድ እንለምንሃለን። ይህንን ሁሉ ታደርጋለህና ክብር ለስምህ ይሁን። ይህንን የኦሪት ዘጸአትን መጽሐፍ ከመጀመሪያው ጀምረን እስከዚህች ቀን ድረስ በአንተ ፍቅር ውስጥ ተይዘን በቸርነትህና በበጎነትህ እየተመራን በጌታ መንፈስ ቅዱስ አስተማሪነት ደግሞ ለመጨረሻው ትምህርት እንድንደርስ ረድተናልና እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ክብራን አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘጸአት ምዕራፍ 39 ስለ ሊቀ ካህኑ ልብሰ ተክህኖ ስንመለከት ነበር። ሊቀ ካህኑ አሮን ሲሆን ልብሰ ተክህኖቹ ስለ ክርስቶስ እንደሚናገሩም በስፋት ተመልክተናል። እነዚህ ልብሶች በነገራችን ላይ እንዴት መሰራት እንዳለባቸው መመሪያ መሰጠቱንም ከዚህ ቀደም መልከታችንን ታስታውሳላችሁ። ለእግዚአብሔር አገልግሎት የተለዩ ስለሆኑ የአሮን ልብሶች መቀደሳቸውንም ከክፍሉ መመልከታችንን ታስታውሳላችሁ። በጣም ባልተለመደ ሁኔታ በመሰራቱ በብልሃት የተጠለፈው ተብሎለታል። ሊቀ ካህኑ የሚለብሳቸው 8 የልብሰ ተክህኖ አይነቶች እንደነበሩም አንድ በአንድ ተመልክተናል። 4ቱ ሌሎች ካህናት ከሚለብሷቸው ጋር ተመሳሳይ ሲሆኑ 4ቱ ግን ከሌሎች ካህናት ልዩ የሚያደርጉት የጌጥና የክብር ልብሶች መሆናቸውንም አንድ በአንድ ከተመለከትን በኋላ መጨረሻ ላይ ይህ የታላቁ ሊቀ ካህናችን የጌታችን የኢየሱስ ክርስቶስን ጸጋና ክብር ያመለክታል፣ እያንዳንዱ የልብስ አይነትም ምሳሌ ያለው ብለን ትምህርታችንን መቋጨታችን የሚታወስ ነው። ዛሬም ባለፈው ምሽት ክፍለ ጊዜ ጥናታችን ከዚሁ ካቆምን እንቀጥላለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ 39 ቁጥር 5ን ተመልከቱ። ወዳጆቼ በታላቁ የመዋጀት ቀን አሮን ደሙን ይዞ ወደ ቅድስተ ቅዱሳን የሚገባው የጌጥና የክብር ልብሶቹን ለብሶ ሳይሆን ሌሎች ካህናት የሚለብሱትን ተራ የበፍታ ልብስ ተክህኖ ለብሶ ነው። ንጹሕ መሆን እንጂ ማማር ወይም ማጌጥ አይፈለግበትም። ካህናቱ የሚለብሱት ነጩ በፍታ ስለ ቅድስና ይናገራል። አስተውሉ። እነዚህ ካህናት የሚለብሱት ነጩ በፍታ ልብስ ስለ ቅድስና ይናገራል። ኢሳይያስ 52 ቁጥር 11 ኢሳይያስ 52 ቁጥር 11 እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ ከዚያ ውጡ፣ እርኩስንም ነገር አትንኩ፣ ከመካከሏ ውጡ፣ ንጹሃን ሁኑ ይላል። ዛሬም ቢሆን እግዚአብሔር ይህንኑ ጥሪ ለእያንዳንዱ ሰው ያቀርባል። የቱንም ያክል ችሎታ ይኑረው፣ የቱንም ያክል ታዋቂ ይሁን፣ እግዚአብሔር ወገኖቼ ኀጢአትን በሚለማመድ ሰባኪ፣ ኀጢአትን በሚለማመድ አስተማሪ፣ ኀጢአትን በሚለማመድ ወንጌላዊ ወይንም ደግሞ ተራ አባል ይጠቀማል ብዬ አላስብም። እውነቴን ነው የምላችሁ፣ ሥራቸውን ስለማይቀበለው ለእግዚአብሔር የሚያደርጉት አይኖርም። ሥራቸው የእንጨት የገለባና የአገዳ ሥራ ነው። የክርስቶስን ጽድቅ መልበስ አለብን ወገኖቼ። ያንን ጽድቅ በሚመሰክር ሁኔታም መኖር አለብን። ከእነዚህ ልብሰ ተክህኖች የምናገኘው አንዱ መሠረታዊ ትምህርትም ይኸው ነው። ስለ ሕዝቡ ኃጢአት መሥዋዕት ለማቅረብ አሮን ወደ ቅድስተ ቅዱሳን የሚገባው ሌሎች ካህናት የሚለብሱትን ተራ ልብስ ለብሶ እንደሆነ ተመልክተናል። ከዚህ የምናገኘው ትምህርት አለ። ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ምንም እንኳ አምላክ ቢሆንም ክብርና ውበቱን ትቶ ነበር የመጣው። ወደዚህ ምድር የመጣው ጌታችን የኛን ሥጋ ለብሶ ነበር። እንደ ሕፃን ተወለደ። ዓለም ሲጠብቅ የነበረውን ንጉሥ እንጂ ሕፃን ልጅ አልነበረም። ራሱን ለሰው ልጅ ኃጢአት ቤዛ አድርጎ ሰጠ። እግዚአብሔር በመስቀል ላይ ሞተ ማለት በጣም ትክክል አይደለም። ልብ በሉ ወገኖቼ፣ እግዚአብሔር በመስቀል ላይ ሞተ ማለት ፈጽሞ ትክክል አይደለም። ኢየሱስ ክርስቶስ በመስቀል ላይ በሞተበት ጊዜ ከእግዚአብሔር ተለይቶ ነበር። ይህ እውነት ነው። ኃጢአት የማያውቀውን ክርስቶስን ስለኛ ኃጢአት አደረገው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን ተመልከቱ። ይሁን እንጂ በዚያ ጊዜ እንኳን ቢሆን እግዚአብሔር በክርስቶስ ውስጥ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ወዳጆቼ እንዲሁም አድማጮቼ ይህን ምስጢር በሚገባ ልገልጥላችሁ አልችልም። ጌታ መንፈስ ቅዱስ መረዳቱን ይስጣችሁ። እነዚህ ውበትና ክብርን የተላበሱ ልብሰ ተክህኖች በጣም የሚያማምሩ ነበሩ። ሊቀ ካህኑ በጣም ውብና የሚያማምሩ ልብሶችን ይለብሳል። በየትከሻዎቹ የሚሆኑ ሁለት የከበሩ ድንጋዮችን የያዘ ኤፉድ ይለብሳል። በእያንዳንዱ ድንጋይ ደግሞ ስድስት የእስራኤል ነገድም ስም ተጽፎበታል። ይህ የታላቁ እረኛችን የጌታ ኢየሱስ ክርስቶስን ብርታትና ችሎታን ያመለክታል። ከበጎቹ አንዱ እንኳን ቢጠፋበት ታላቁ አዳኛችን ፈልጎ ያገኘዋል፣ በትከሻውም ተሸክሞ ያመጣዋል። እንደዚህ ያለ እረኛ ስላለን እግዚአብሔር ይመስገን ከማለት ምንጊዜም ወደ ኋላ አንልም። በርሱ በኩል ወደ እግዚአብሔር የሚመጡትን እስከ ፍጻሜው ሊያድናቸው ይችላል። ዕብራውያን ምዕራፍ 7 ቁጥር 23ን ተመልከቱ። ዕብራውያን 7 ቁጥር 23 ሊቀ ካህኑ ወገኖቼ ደረቱን የሚሸፍን ልብስም ይለብሳል። 12 የከበሩ ድንጋዮች ሲኖሩት በጣም ያማረና የተዋበ ነበር። ኡሪምና ቱሚም የሚቀመጡበት እንደ ደረት ኪስ አይነትም ነበረው። ኡሪምና ቱሚም የወደፊቱን ሁኔታ ለማወቅ የሚረዱ ናቸው። እንዴት እንደሚሰሩ ግን የተነገረን ነገር የለም። ካህኑ ደረቱ ላይ የሚያደርገው ልብስ ምንጊዜም በኢየሱስ ክርስቶስ ልብ ውስጥ መሆናችንን ነው የሚያመለክተው። ይህንም ባለፈው ጥናት ክፍለ ጊዜ ተመልክተናል። አስተውሉ፣ ካህኑ ደረቱ ላይ የሚያደርገው ልብስ ምንጊዜም በኢየሱስ ክርስቶስ ልብ ውስጥ መሆናችንን ነው የሚያመለክተው። ጌታ ኢየሱስ እያንዳንዳችንን ይወዳል። በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና የሚለው እውነት ሆኖ ተረጋግጧል። ዮሐንስ 3 ቁጥር 16 ካህኑ የሚለብሰው ቀሚስ ዙሪያው የወርቅ ሻኩራ ወይም ቃጭልና የሮማን ፍሬዎች ነበሩበት። ካህኑ ለአገልግሎት ሲንቀሳቀስ እነዚህ ቃጭሎች ሲንቃጨሉ ይሰማል፣ ወይም ደግሞ ሲደውሉ ይሰማል። የሮማን ፍሬዎቹ ስለ አማኙ ፍሬያማ ሕይወት ይናገራሉ። ሻኩራዎቹ ወይም ቃጭሎቹ ደግሞ ስለዚያ ሰው ሕይወት ምስክርነት ይናገራሉ። ካህኑ ወደ መቅደስ ውስጥ ገብቶ ሲያገለግል በውጪ በኩል ያሉት ሕዝብ የቃጭሎቹን ድምፅ ይሰማሉ። ስለዚህም ካህኑ በአምልኮ ስፍራ ነው፣ እኛን ወክሎ እያገለገለ ነው። የቃጭሎቹን ድምፅ ሰምተናልና መቅደስ ውስጥ እንደሆነ እርግጠኞች ነን ማለት ይችላሉ። ሊቀ ካህናችን ኢየሱስ ክርስቶስ እኛን ወክሎ በእግዚአብሔር ፊት ነው አሁን ያለው። ስለ እኔና ስለ እናንተ ኃጢአት ሁሌም በአባቱ ፊት ይማልዳል። ይህም ይበልጥ ወደ እርሱ ሊያቀርበን ይገባል። በወጣትነት ዘመኔ አሉ ዕውቁ የመጽሐፍ ቅዱስ ምሁርና የእግዚአብሔር ባሪያ የሆኑት ዶክተር መጊ፣ በወጣትነት ዘመኔ በማገለግልበት ቤተ ክርስቲያን በአገልግሎቴ ብዙ የሚያበረታታኝ የቤተ ክርስቲያን ሽማግሌ ነበረ። ይህ ሽማግሌ ስብከቴን ከጨረስኩ በኋላ ይመጣና ዶክተር መጊ በዛሬ ዕለት የቃጭሉን ድምጽ በደንብ መስማት ይችላል ይለኛል አሉ። በሌላ አነጋገር በሰማሁት ቃለማካይነት ወደ ክርስቶስ መቅረብ ይችላል ማለቱ ነበር። እጅግ ደስ ያሰኛል። በይሉባቦር ክፍለ ሀገር በሁሩሙ ወረዳ ሳቾ ቀበሌ በሚባልበት ስፍራ እኔም በማገለግልበት ወቅት ሰዎች ሁሉ መሄዳቸውን ካረጋገጠ በኋላ አንድ ወጣት አንድ ቀን ወደ እኔ መጣና ያውቃሉ ጋሽ አበበ ኢየሱስ ክርስቶስን በእንደዚህ አይነቱ ወታ አይቻላውቅም ነበር አለኝ። ሌላ የሚናገረው ቢኖርም እንባ ስለተናነቀው መናገር አልቻለምና ወጥቶ ሄደ። ይወጣት በእነዚያ በጤፍ እርሻዎቹ መካከል አቋርጦ ሲሄድ ለጥቂት ደቂቃዎች ቅዝዝ ብዬ ባይኔ መለከተው ነበር። በዚያን ጊዜ ጌታ ሆይ ሰዎች ያንተን ውበት የሚያዩበትን ስብከት እንድሰብክ እርዳኝ በማለት በእውነት በፊቱ ጸለይኩ። ወገኖቼ ካህኑ በሚያደርገው አክሊል ላይ ቅድስና ለእግዚአብሔር የሚል ጽሑፍ ተጽፎበታል። ቃሉ የሚናገረው ስለ ቅድስና ሲሆን ውስጣዊ ሕይወትን ይመለከታል። ከሁሉ ይበልጥ ግን ካህኑ ሙሉ በሙሉ ለአገልግሎት መሰጠቱን ያመለክታል። ቅዱስ ማለት ለእግዚአብሔር አገልግሎት የተለየ ማለት ነው። እዚህ ላይ ለሰባኪዎች የምናገረው አንድ ነገር አለኝ። ለቅድስና ሕይወት ልዩ ትኩረት መስጠት አለባቸው ካህናት። ቅድስና ለእግዚአብሔር ያገልግሎታቸው መሪ መፈክር መሆን አለበት። ሰዎች ከሰባኪዎች ብዙ ነገሮችን ይጠብቃሉ። ስለሆነም ሰባኪዎች ወይም አገልጋዮች የሥራ ጫና ቢኖርባቸው ብዙም አይገርመኝም። መልእክቶችን ለማዘጋጀት በቂ ጊዜ ሊኖራቸው ይገባል። በእግዚአብሔር ፊት የሚያሳልፉት በቂ ጊዜ ሊኖራቸው ይገባል እንጂ ነገ እሁድ ነውና ለአገልግሎት ተመቻችተው ዛሬ ማታውኑ ተደፍ ተደፍ ብለው እዚያ መድረኩ ላይ ምእመኑ ፊት ለፊት ባዶአቸውን መቆም የለባቸውም። ስለዚህም ካህናት ወይም አገልጋዮች መልእክቶችን ለማዘጋጀት በእግዚአብሔርም ፊት በቂ ጊዜ ይኖራቸው ዘንድ ይህንን በደንብ በትክክል በማስተዋል በጥንቃቄ ሊረዱት ይገባል እላለሁ። አንድ ካህን፣ አንድ አገልጋይ ወይም አንድ ቄስ ወይም አንድ ወንጌላዊ በእግዚአብሔር ምእመን ፊት ለመቆም ራሱን በእግዚአብሔር ፊት ለብዙ ጊዜ ማቆየትና ማየት መቻል አለበት። በእግዚአብሔር ፊት በጸሎት የሚያሳልፉት በቂ ጊዜ ሊኖራቸው ይገባል ስንል ይህ የዘላለም እውነት ሆኖ መሰራት አለበት። አንዳንድ ሰባኪዎች እሁድ መስበክ እንዳለባቸው ያወቁ ቅዳሜ ምሽትን ግብዣ ቦታ ያሳልፋሉ። ያን ጊዜ ቃሉን የማሰላሰልና የዝግጅት ጊዜ ሊሆን ይገባቸው ነበር። ወዳጆቼ አገልግሎታችን ያገዳ የሰንበሌጥ ሆኖ እንዳይቀር በእግዚአብሔር ፊት የምንበረከክበት በቂ ጊዜ ሊኖረን ይገባል። አዎ ምእመኑ ከኔም ከናንተም ማለትም ከአገልጋዮች እጅግ ብዙ የሚጠብቀው ነገር አለና ስራችን አገልግሎታችን ያገዳ የሰንበሌጥ ሆኖ እንዳይቀር በእግዚአብሔር ፊት እግዚአብሔር ሆይ ሙሉ ደሞዝን ስጠኝ እያልን መለመንና መጸለይ መቻል አለብን። መሰረታችን ምናልባት የገነባ ነው ባሽዋ ላይ ሆኖ ነፋስ ሲመጣ ነቃቅቶ እንዳይወድቅ እግዚአብሔር ሆይ ባለቱ ላይ መስርተኝ፣ በልጅ በጌታ በኢየሱስ ክርስቶስ ላይ ባለቱ ተመስርቼ ፍሬ የማፈራል 30 እና 60 100 የማፈራል ሰው አድርገኝ ማለት መቻል አለብን። እግዚአብሔር ይህንን እንድናደርግ ደግሞ ይርዳል።
በሚኖር መሰረት ባለት ላይ ጀምረን አለቀልን ስንል ሰርተን አሳምረን ያገዳይ ሰንበሌን ሆኖ ግድግዳችን ቆመን እያየንን ሲቃጠል ስራችን ሙሉ ደሙ ስጠን የሰራ ነው አይታ የዘራ ነው ያፍራ ሰላሳና ስልሳ ሙሉ ደሙ ስጠን የሰራ ነው አይታ የዘራ ነው ያፍራ ሰላሳና ስልሳ ሆኖ መጠለያ ይድረስልን እንጂ ሳያደክመን ይቁም ቶሎ እጅ በእጅ ብለን ያለ ገለባ የመረግነው ጭቃ ዝናብ ጠራረገው በንፋስ ነቃቃ ሙሉ ደሞ ስጠን የሰራ ነው አይታ የዘራ ነው ያፍራ ሰላሳና ስልሳ ሙሉ ደሞ ስጠን የሰራ ነው አይታ የዘራ ነው ያፍራ ሰላሳና ስልሳ
አው ሰላሳና ስልሳ የምናፈራ ሰዎች እግዚአብሔር ያድርገን። ወገኖቼ እንደ ቅጠሊቱ እነሆ ኢየሱስ ክርስቶስ ወደኛ ሲመጣ ፍሬ ከኛ አጥቶ ባዶአችንን እንዳንገኝ መትጋት መቻል አለብን። እግዚአብሔር ይርዳን። እንግዲህ አንድ ሁለት ይያልን በጌታ መንፈስ ቅዱስ መሪነት የዚህን የኦሪት ዘጸአት መጽሐፍ ጥናታችንን ማገባደዳችን ነው። አሁን የቀረን የምዕራፍ 40 ትምህርት ነው። በቀሪው ሰዓታችን ደግሞ አብረን እንመለከታለን። የመገናኛው ድንኳን መሰራትና በእግዚአብሔር ክብር መሞላትን ይህ ክፍል ያወሳል። ከዚህ ምዕራፍ እንደምንመለከተው የመገናኛው ድንኳን ሥራ ተጠናቋል። ሌሎችን ነገሮች ከሞላ ጎደል ስለተመለከትን አሁን በአንድ ነገር ላይ ብቻ ማትኮር ፈልጋለሁ። የመገናኛ ድንኳን ከተሰራ በኋላ በመላው እስራኤል ሰፈር አስገራሚና አስደናቂ ነገር ሆነ። ከቁጥር 34 እስከ ቁጥር 38 ያለውን መመልከት ትችላላችሁ። ኦሪት ዘጸአት ምዕራፍ 40 ከቁጥር 34 እስከ 38 ያለውን እናንብብ። ደመናውም የመገናኛውን ድንኳን ከደነ፣ የእግዚአብሔርም ክብር ማደሪያውን ሞላ። ደመናውም በላዩ ስለነበረ የእግዚአብሔርም ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም። ደመናውም ከማደሪያው በተነሳ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዙ ነበር። ደመናው ባይነሳ እስከሚነሳበት ቀን ድረስም አይጓዙም ነበር። በመንገዳቸውም ሁሉ በእስራኤል ቤት ሁሉ ፊት የእግዚአብሔር ደመና በማደሪያው ላይ በቀን ነበረና እሳትም በሌሊት በዚያ ላይ ነበረና ይላል። በሮሜ መልእክቱ ሐዋርያው ጳውሎስ ስለ እስራኤላውያን ሲናገር ከሌላው ሕዝብ ልዩ የሚያደርጓቸው አንዳንድ ነገሮችን ዘርዝሮ ነበር። ከነዚህ ነገሮች አንዱ የእግዚአብሔር ክብር መገለጥ ነበር። የእስራኤል ሕዝብ የእግዚአብሔር ክብር በጉልህ ሁኔታ ሲገለጥ ያዩ ብቸኛ ሕዝብ ናቸው። ወገኖቼ በዚያ ታላቅና አስፈሪ ምድረ በዳ የመራቸውም ይኸው ክብር ነበር። በዚያን ጊዜ ወይም በዚያን ቀን ጉዞ እንዲጀምሩ ከተፈለገ ደመናው ይነሳል። ደመናው ካልተነሳ ግን ባሉበት ስፍራ ይቆያሉ። በራሳቸው ጥበብ ወይም ማስተዋል አልነበረም የሚጓዙት። መጓዝ ወይም ባሉበት ስፍራ ስለ መቆየት ውሳኔ ለማድረግ ኮሚቴ ማቋቋም አልነበረባቸውም። ይህን የሚወስነው ደመናው ነበረ። አይገርማችሁምን? ክርስቶስ የቤተ ክርስቲያናችን ራስ እንደሆነ ብዙ ጊዜ እንናገራለን፣ እንሰብካለን። በእርግጥ ግን የቤተ ክርስቲያናችን ራስ ነውን? ወገኖቼ የክብሩን ደመና ነው የምንመለከተው ወይስ ባለጸጋ ስለሆነ ብቻ የቤተ ክርስቲያናችን ቦርድ ሰብሳቢ አድርገን የመረጥነውን ሰው ውሳኔ ነው የምንመለከተው ወይም የምንከተለው? ምናልባትም አንዳንድ ሰዎች ስለዚህ ጉዳይ ከቤተ ክርስቲያናችን መጋቢ ወይም አገልጋይ ጋር እነጋገርበታለሁ፣ ምን ማድረግ እንደሚያስፈልገኝ እንዲነግረኝ ይፈልጋለሁ ሲሉ ሰምታችሁ ይሆናል። ካህናት ወይም ፓስተሮች ወይንም መጋቢዎች ሁሉንም ነገር አያውቁም። የያንዳንዱን ግለሰብ ችግር የሚያስወግዱበት መፍትሄም የላቸውም። የያንዳንዱን ሰው ጋብቻ ችግር መፍታት አይችሉም። ምንም እንኳ ብዙ ሰዎች ሊያዩት ባይችሉም ዛሬ የክብሩ ደመና አለ። እርሱም የእግዚአብሔር መንፈስ ቅዱስ ነው። የሚመራንና መንገድ የሚያሳየን እርሱ መሆን አለበት። ምንኛ ቸል እንዳልነው የያንዳንዳችን ልብ ያውቃል። ብዙውን ጊዜ የእግዚአብሔርን ሳይሆን የሰውን እርዳታ ነው የምንጠይቀው ወገኖቼ። እርግጥ ነው በመንፈስ ቅዱስ የተሞሉ ሰባኪዎች፣ አስተማሪዎችና ማኞች ያስፈልጉናል። አብያተ ክርስቲያኖቻችን የእግዚአብሔርን ቃል የሚያከብሩና ፈቃዱንም ለማድረግ የሚፈልጉ መሪዎችን ይፈልጋሉ። ዛሬ በአይን የሚታይ ደመና የለም። ሊመራንና መንገዱን ሊያሳየን ግን መንፈስ ቅዱስ ምንጊዜም አብሮን ነው ያለው። ሃሌሉያ! እዚህ ላይ የዘጻት ጥናታችንን ወገኖቼ እንጨርሳለን። በግብጽ ባርነት ተጀመረ። ልብ በሉ፣ በግብጽ ባርነት ተጀመረ፣ በእግዚአብሔር ክብር ሙላት ተጠናቀቀ። እንዴት ደስ የሚል ጥናትና እንዴት ደስ የሚያሰኝ የእግዚአብሔር ቃል ነው። በምድረ በዳ የመራቸው የርሱ ክብር ነበር። እግዚአብሔር ከኃጢአት ባርነት ሊታደግህና ወገኔ ሆይ ወደ ክብሩ ሊያደርስህም ይፈልጋል። በመንገድህም ሁሉ ሊመራ ይፈልጋል። ይህንን ደግሞ ያደርግ ዘንድ ልብህን ሕይወትህን በሙሉ ለእግዚአብሔር አሳልፈ መስጠት መቻል አለብህ። አስጀምሮን እግዚአብሔር አምላካችን ይህንን ትምህርት እንድንጨርስ ደግሞ ስለ ረዳን ክብር ለስሙ ይሁን እንላለን። እንግዲህ የዚህ የኦሪት ዘጸአት መጽሐፍ ጥናታችን እዚህ ላይ አበቃ። እግዚአብሔር ወዶና ፈቅዶ ደግሞ ለሚቀጥለው ዝግጅት ካደረሰን ቀጥለን የምንመለከተው የማርቆስ ወንጌልን ይሆናል ማለት ነው። ስለዚህም ሁሉ በጸሎቶቻችሁ እንድታስቡን አደራ እንላለን። ሰላም ሁኑ።
Shut up.